The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ሐሙስ ሚያዝያ 15 2007 ዓ.ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ ሚሻ ዱቢንስኪ ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታዬ ታሰማናለች።
ጤና ይስጥልኝ፣ እንደምናመሻችሁ። የአውሮፓ መሪዎች ከአፍሪካ በሜዲተራኒያን ባህር ጠረፎች ፍልሰተኞችን ወደ አውሮፓ በህገወጥ መንገድ የሚያጓጉዙ መርከቦችን በጦር ኃይል ለማውደም በታሰበ እቅድ ዙሪያ እያሰቡ መሆናቸው ተነገረ። እንዲህ አይነቱ እርምጃ የመርከቦችና ጀልባዎቹን ሜዲተራኒያን ባህር ውስጥ እየሰጠሙ በሺዎች የሚቆጠሩ ህይወቶችን ከመጥፋት ለማዳን እና ለአውሮፓ የስደት ቀውስም መፍትሄ ይሰጣል የሚል ግምት አላቸው። የ28ቱ የአውሮፓ ህብረት ሀገሮች መሪዎች ዛሬ ብረሰልስ ላይ ተሰብስበው ነው መፍትሄ ሊሆኑ ይችላሉ ባሏቸው ሀሳቦች ላይ ሲመክሩ የዋሉት። የከትናንት በስቲያ እሁድ ስደተኞችን አሳፍራ ከሊቢያ ጠረፍ የተነሳች መርከብ ሜዲተራኒያን ባህር ውስጥ ተገልብጣ ወደ 800 ተሳፋሪዎቿ መስጠማቸውና 28ቱ መትረፋቸው ተዘግቧል። የአውሮፓ ህብረት ባወጣው ረቂቅ መግለጫ ላይ የጠፉትን ፈልጎ ለማግኘት የሚያስችል ተጨማሪ የገንዘብ ድጋፍ እንዲሰጥ፣ ጀልባዎችና መርከቦች በህገወጥ አጓጓዦቹ ጥቅም ላይ ከመዋላቸው በፊት አድኖ ለማውደም ጥረት እንዲደረግ ሀሳብ አቅርቧል። ይህ በዚህ እንዳለ ግን አውሮፓ ውስጥ በየዓመቱ 5000 ስደተኞችን ማስፈር የሚያስችል መርሃ ግብር እንዲዘረጋም ሀሳብ ቀርቧል። ባለፈው የአውሮፓውያን ዓመት 2014 ብቻ ከ150,000 በላይ ስደተኞችና ፍልሰተኞች አውሮፓ የባህር ጠረፍ መድረሳቸው ታውቋል። የመን ውስጥ ሳውዲ አረቢያ መራሹ የቦምብ ጥቃት ዘመቻ አብቅቷል ተብሎ በተነገረ ማግስት ዛሬ ሁቲዎቹ ሽምቅ ተዋጊዎች በጦር አውሮፕላኖች ይዞታዎቻቸው በጦር አውሮፕላኖች ተደብድበዋል። ጥቃቱ የደረሰው ሁቲዎቹ አማጽያንና የተሰደዱት የሀገሪቱ ፕሬዚደንት ታማኝ ኃይሎች እየተዋጉ ባሉባት በደቡባዊ የወደብ ከተማ አደን ዙሪያ መሆኑን የዓይን እማኞች ገልጸዋል። ሳውዲ አረቢያ የአየር ጥቃቱን መብቃት ያስታወቀችው ከትናንት በስቲያ ማክሰኞ ሲሆን ከዚያ በኋላ ከሰዓታት በኋላ የህብረቱ የጦር አውሮፕላኖች አደንና ማዕከላዊዋ ታኢዝ ከተማ ውስጥ ያሉ የአማጽያን ይዞታዎችን ደብድበዋል። ለአንድ ወር ያህል የተካሄደው የቦምብ ጥቃት ዘመቻ ብዙ መቶ ሰዎችን ገድሏል፣ ከባድ ሰብአዊ ቀውስ የሚያስከተለ ሲሆን በአብዛኛው ግን ሁቲዎቹን ተዋጊዎች ከይዞታቸው ለማባረር አልቻለም። ሽምቅ ተዋጊዎቹ በኢራን በሺያዎች የሚመራው መንግስት ይታገዛሉ ተብሎ ይታመናል። ኢራን ሁቲዎቹን ለመርዳት መርከቦቿን ወደ የመን ማስጠጋቷም ተዘግቧል። እንደ አውሮፓውያን አቆጣጠር ባለፈው ጥር ወር ዩናይትድ ስቴትስ በአፍጋኒስታንና ፓኪስታን ድንበር ላይ ባካሄደችው ጸረ ሽብርተኛ ጥቃት በአልቃይዳ ታግተው የነበሩ አንድ አሜሪካዊ የረድኤት ሰራተኛና አንድ ኢጣሊያዊ መገደላቸውን ዋይት ሀውስ ዛሬ አስታወቀ። ዋይት ሀውስ ባወጣው መግለጫ ሁለት ንጹሐን ታጋቾች በመሞታቸው በጥልቅ አዝነናል ብሏል። የተገደሉት አሜሪካዊው ዋረን ዋይንስታይን እና ኢጣሊያዊው ጆቫኒ ሎፖርቶ በእርዳታ ስራ ፕሮጀክት ላይ ተሰማርተው የነበሩ እንደሆኑ ታውቋል። ሁለቱ ታጋቾች በተገደሉበት ጥቃት አህመድ ፋሩክ የሚባልና ዋይት ሀውስ የአልቃይዳ መሪ ነው ብሎ የሚጠረጥረው አሜሪካዊ መገደሉን የዋይት ሀውሱ መግለጫ አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። ትናንት መስቀል አደባባይ ላይ መንግሥት ጠርቶት በነበረው ትዕይንተ ሕዝብ ላይ ሁከትና ብጥብጥ የቀሰቀሱት ሰማያዊ ፓርቲና ግንቦት ሰባት ናቸው ሲሉ የተለያዩ የመንግሥት አካላት ከሰዋል። ዛሬ ተጠርቶ ነበር በተባለ ሕገወጥ ሰልፍና የሥራ ማቆም አድማም መንግሥት ሁለቱን ድርጅቶች ይከሳል። ሰማያዊ ፓርቲ ክሱን አስተባብሏል። እንዲያውም ለምርጫ የሚወዳደሩ እጩዎችን በማሰር መንግሥት ሕግ ጥሷል ይላል። መለስካቸው አማሃ ዝርዝር አለው።
የኢትዮጵያ ብሮድካስቲንግ ኮርፖሬሽን ትናንት ከምሽቱ ሁለት ሰዓት ላይ ባሰራጨው የቴሌቪዥን ዜና የመንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት ሚኒስትር አቶ ሬድዋን ሁሴን መንግሥት የአሸባሪውን የአይኤስአይኤል ቡድን ድርጊት እንዲያወግዝ የጠራው ሰላማዊ ሰልፍ በአመዛኙ ፍሬያማ እንደነበረ ገልጸዋል። ይሁንና ትዕይንተ ሕዝቡ ይካሄድበት በነበረው አደባባይ በአንድ ሁለት ስፍራዎች የተጠና እንቅስቃሴና ጩኸት የሚያሰሙ ጥቂት ቡድኖች እንደነበሩ አስታውሰው ከጸጥታ ኃይሎች ጋር ግጭት መፍጠራቸውንና ድርጊታቸው ግን በቁጥጥር ስር መዋሉን ተናግረዋል። አክለውም ከዚህ ሕገ ወጥ ነው ካሉት ድርጊት በስተጀርባ ሰማያዊ ፓርቲ አለበት ሲሉ በተፈጠረው ግጭት ሰባት የፖሊስ አባላት ጉዳት እንደደረሰባቸውም ተናግረው ነበረ። በዚሁ የዜና ስርጭት ላይ የአዲስ አበባ አስተዳደር ከንቲባ ጽሕፈት ቤት ኃላፊ አቶ አሰግድ ጌታቸው ሰማያዊ ፓርቲ ሕገ ወጥና ዕውቅና ያላገኘ ሰላማዊ ሰልፍ ለዛሬ እንደጠራና በዚህ ሰላማዊ ሰልፍ የሚሳተፍ ማንም ሰው ሕጋዊ እርምጃ እንደሚወሰድበት አስጠንቅቀው ነበረ። ይኸው የኮርፖሬሽኑ ቴሌቪዥን ዛሬ ጠዋት በሁለት ሰዓት የዜና እወጃው የፌዴራል ፖሊስን ኮማንድ ፖስት በመጥቀስ ትናንት መንግሥት ያዘጋጀውን ትዕይንተ ሕዝብ ያወኩትና የበጠበጡት የሰማያዊና የግንቦት ሰባት አባላት ናቸው ብሏል። ድርጅቶቹም ይህን እንዳስተባበሩ የቴሌቪዥኑ ሪፖርት የሚከተለውም ብሏል።
ይህንን የውከትና የብጥብጥ ሙከራ በማቀጣጠልና በማስተባበር እንዲሁም በማነሳሳት ከለቅሶ ቤቶች ጀምሮ ወደ መስቀል አደባባይ በማምራት የሕዝቡን የሐዘን ስርዓት ለማወክ ሀገር ውስጥ ሰማያዊ ፓርቲ፣ ከውጭ ደግሞ አሸባሪው ግንቦት ሰባት ከፍተኛ ጥረት ሲያደርጉ ተስተውሏል።
በዜናው እንደተገለጸው በሁከት ፈጣሪዎቹ በተወረወረ የድንጋይ ናዳ ጥቂት ግለሰቦች እንዲሁም በተወሰኑ የፌዴራልና የአዲስ አበባ ፖሊስ አባላት መጠነኛ ጉዳት ደርሰዋል። የቴሌቪዥኑ ዘገባ የፖሊስን መግለጫ በመጥቀስ ሰማያዊ ፓርቲና ግንቦት ሰባት በድረ ገጾቻቸውና በመገናኛ አውታሮቻቸው በመጠቀም እውቅና ያልተሰጠው ሕገወጥ የሰላማዊ ሰልፍና የሥራ ማቆም አድማ በመጥራት ከሷቸዋል። የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ግን ይህን ጨርሶ ያስተባብላሉ። ተቃውሞ የተቀሰቀሰው መንግስት በወሰዳቸው እርምጃዎች እንጂ በአንድ ፓርቲ ድርጊት አይደለም ይላሉ።
በዛ ወቅት ተቃውሞውን እንዲያሰማ ያስገደደው እኔ እስከሚገባኝ ድረስ በተከታተልኩት መሰረት የነበረው ንግግር፣ ከዚህም በፊት መንግስት የወሰደው ቸልተኝነት፣ ዜጎቹ አሁንም ድረስ ሊቢያ ውስጥ በጣም በከፍተኛ ሁኔታ ችግር ውስጥ ያሉ ዜጎች አሉ። እነዚህን ሁላ በቸልታ እያየ እነዚህ ሀዘንተኞች ባይቆጡ ባያዝኑ ነበር የሚገርመው። ይህንን ቁጣና ሀዘን እንደማስተናገድ በሰዓቱ የተፈጠረውንም የሰዓት መጣበብና በዛው ሰው አልበተንም ያለበትን መንገድ በስርዓት እንደማስተናገድ የኃይል እርምጃ ከወሰዱ በኋላ ይህንን አንድ የፖለቲካ ኃይል ያዘጋጀው ማለት ለተቆጣውም ላዘነውም ህዝብ፣ በዛ መልኩ ቁጣውንም ለገለጸው ህዝብ ስድብ ነው የሚሆነው።
አቶ ዮናታን ለቪኦኤ እንዳረጋገጡት ከሆነ በዛሬው ዕለት ፓርቲው ምንም አይነት ሰልፍ አልጠራም፣ አላቀደም። በአቶ ዮናታን ገለጻና በትናንትናው ዕለት ይፋ የተደረገው የፓርቲው መግለጫ መሰረት ስምንት አባሎቻቸው ትናንት ከተፈጠረው ሁከት ጋር በተያያዘ መታሰራቸውንና ከእነዚህም መካከል ሶስቱ በመጪው ግንቦት ለሚደረገው ሀገር አቀፍ ምርጫ እጩዎች ናቸው። በዚህ አኳያ ህገወጥ ተግባር የፈጸመው መንግስት እንጂ ሰማያዊ ፓርቲ አይደለም ይላሉ። ከግንቦት ሰባት ጋርም ፓርቲያቸው ምንም አይነት ግንኙነት እንደሌለው በእርግጠኝነት ይናገራሉ። መንግስት በትናንትናው ዕለት በተፈጠረው ሁከት ምክንያት የተያዙ ሰዎችን ቁጥር ይፋ ባያደርግም በመቶዎች የሚቆጠሩ ሰዎች በፖሊስ ቁጥጥር ስር እንደሚገኙ አቶ ዮናታን ተስፋዬ ይገምታሉ። በተያያዘ ዜና በሊቢያ አሸባሪው አይኤስአይኤል ከገደላቸው ኢትዮጵያውያን መካከል ከጥቂት ቀናት በፊት ስማቸው ይፋ ከተደረገው በተጨማሪ በቀለ ታጠቁ፣ ብሩክ ካሳ እና ኤልያስ ተጫነ የተባሉ ወጣት ኢትዮጵያውያን የጭካኔው ድርጊት ሰለባዎች መሆናቸውን ከቤተሰቦቻቸው መረዳት ተችሏል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከላይ የሰማችሁት መለስካቸው አማሃ ዛሬ ያጠናቀረልን ዘገባ ነበረ። መለስካቸው በትናንትናው ዕለትም የተካሄደውን ሰልፍ አስመልክቶ የላከልን ዘገባ አለ። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በሰልፉ ላይ አልሻባብንና አይስልን በመሳሰሉ ድርጅቶች ላይ በሚካሄደው ዘመቻ ኢትዮጵያ አቅሟ በሚፈቅደው ሁሉ እንደምትሰለፍ ገልጸዋል። መንግስት ሽብርተኝነትን ለማውገዝ በአደባባዩ ላይ መስቀል አደባባይ በጠራው ሰልፍ ላይ ነው አቶ ኃይለማርያምን የተናገሩት። አብዛኛው ሕዝብ ጠቅላይ ሚኒስትሩም ሆኑ የሃይማኖት መሪዎች ሲያደርጉ የነበረውን ንግግር በጽሞና ሲያዳምጥ፣ በተሰበሰበው ሕዝብ መካከል በተለያዩ ማዕዘናት ደግሞ ከፍተኛ የተቃውሞ ድምፅ ይሰማ ነበር። የተቃውሞ ሰልፉ ስነ ስርዓት ማብቂያ ሲቃረብ ጀምሮ በፖሊስና በሰልፈኛው መካከል በተፈጠረ ግጭት በሰዎች ላይ የአካል ጉዳት መድረሱን መለስካቸው አማሃ ከአዲስ አበባ እንደሚከተለው ትናንት ዘግቦ ነበር።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ በመስቀል አደባባይ ለተሰበሰበው ሕዝብ እንደገለጹት በዚህ ሳምንት መጀመሪያ ላይ በሊቢያ የአይኤስ አሸባሪ ቡድን በኢትዮጵያውያን ስደተኞች ላይ የፈጸመው ዘግናኝ ግድያ በኢትዮጵያውያን ሁሉ የጣለውን ከባድ ሐዘንና የልብ ስብራት ማንም ሊገነዘበው የሚችል ነው። ይሁንና ይህ ወንጀል ሲፈጸም የመጀመሪያው እንዳልሆነና ኢትዮጵያውያንም ብቸኛ ተጎጂ እንዳልሆኑ አስምረው የሽብር ድርጊቱም ሆነ አሸባሪዎቹ ዓለም አቀፋዊ ክስተቶችና ሁነቶች መሆናቸውን በማስገንዘብ ተናግረዋል። ስለሆነም የሚካሄደው ትግል ዓለም አቀፋዊ ይዘት እንዳለው አመልክተው ኢትዮጵያ በዚህ ትግል ለመካፈል ያላትን ቁርጠኝነት አረጋግጠዋል።
አይፈስም ሆነ አልሸባብን የመሰሉ አሸባሪዎችን የሚያካሂዱትን እንቅስቃሴ በሁሉም ሰላም ወዳድ ህዝቦችና መንግስታት የተባበረ ጥረት ሊመከትና በቁጥጥር ስር ሊገባ የሚገባው በመሆኑ ከዚህ በመነሳት አገራችን ይህን አረመናዊ ንቅናቄ ለመግታት በሚካሄደው ጥረትና ትግል ሁሉ አቅሟ በፈቀደ ደረጃ የምትሰለፍ ይሆናል።
ጠቅላይ ሚኒስትሩ የአሸባሪነትን ዓለም አቀፋዊ ይዘት ተመልክተው ይህን ይበሉ እንጂ አሸባሪነትን በሀገር ውስጥ መዋጋትም ከፍተኛ ስፍራ የሚሰጠው እንደሆነ አስገንዝበዋል። ስለሆነም በሀገር ውስጥ የሚታዩ የሐሳብም ሆነ ሌሎች ልዩነቶች ከዚህ በኋላ የሚመጡ እንደሆኑና አስቀድሞ የጋራ ጠላት ነው ያሉትን አሸባሪነትን በአንድነት እንዋጋ ብለዋል።
በሀገር ውስጥ ከፖለቲካ ልዩነቶች ባሻገር በዚህ ኢሰብአዊ ተግባር ላይ መራር የጋራ አቋም መያዝና ማውገዝ የሚገባ በመሆኑ የፖለቲካ ድርጅቶች ሁሉ በተናጠል የፖለቲካ ትርፍ ለማግኘት ከሚደረግ እንቅስቃሴና እሽቅድምድም ተጠብቀው ይህን አስነዋሪ ድርጊት በጋራ መፋለምና ጠንካራ የህብረት መልእክት ማሳለፍ የሚጠበቅባቸው መሆኑን በዚህ አጋጣሚ ለማሳሰብ እወዳለሁ።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ለሁለት ጉዳዮች ትኩረት እየሰጡ ይመስላሉ። አንደኛው ሚያዝያ 11 ቀን 2007 ዓ.ም የአይኤስ አሸባሪ ቡድን ሊቢያ በነበሩ ኢትዮጵያውያን ላይ የፈጸመው ግፍ የተመላበት አሰቃቂ ግድያ መሠረት ያደረገው የሚመስለው ሃይማኖትን ስለሆነ በኢትዮጵያ የሃይማኖት ልዩነትን ቀስቅሶ የእርስ በርስ ፍጅትን በሀገሪቱ እንዲከሰት ማድረግ ዓላማው እንደሆነ ማሳየት ነው። ለዚህ የሚበጀው ደግሞ የቆየውን የኖረ ነው ያሉትን የአብሮነት መሠረት የሀገሪቱ ሕዝብ ሁሉ አጠናክሮ አሸባሪነትን በጋራ መዋጋት መሆኑን አመልክተዋል።
ለራሳቸው ጠባብ ቡድናዊ ፍላጎት ሲሉ ያሉብንን ጥቃቅን ችግሮች ሰበብ በማድረግ ይህንን አኩሪ የአብሮነት ባህላችንን ለመናድና እርስ በርሳችን እንድንባላ ለማድረግ የሚጥሩ ኃይሎች ተኝተውልን እንደማያውቁ ለሁላችንም ግልጽ ቢሆንም በያዝነው ሳምንት መጀመሪያ ላይ በሊቢያ የተፈጸመው ዘግናኝ ድርጊት ግን የአክራሪነት የመጨረሻ ጫፍ ብቻ ሳይሆን የድርጊቱን ፈጻሚዎች ሰይጣናዊ ፍላጎትና ዓላማ ከመቼውም ጊዜ በበለጠ የሚያሳይ በመሆኑ ከመቼውም ጊዜ በተሻለ የአንድነት መንፈስና ጽናት ልንታገለው ይገባል።
በሁለተኛ ደረጃ ደግሞ በኢትዮጵያ ዛሬ አለ ያሉትን የአክራሪነትና የአሸባሪነት ምልክቶችን በማመልከት ህዝቡ በአንድነት ሊዋጋው ይገባል ሲሉ አስገንዝበዋል።
ይህን አስነዋሪ ድርጊት በአንድ በኩል ዓለም አቀፍ አሸባሪነትን፣ በሌላ በኩል ደግሞ የዚህ ሌላ ገጽታ የሆነውን የሀገር ውስጥ አክራሪነት፣ ብሔር፣ ሃይማኖት፣ ጾታና እድሜ እንዲሁም የኑሮ ደረጃ ልዩነት ሳይገድበን በጽናትና በአንድነት ልናወግዘው የሚገባ መሆኑን ለአፍታም ቢሆን መዘንጋት የለብንም። ዛሬ በአንዳንድ የሀገራችን አካባቢዎች ብቅ ብቅ ማለት የጀመሩ የአክራሪነት እንቅስቃሴዎች አስተማማኝ እልባት ካልተደረገላቸው ዞሮ ዞሮ አሁን በአይሲስ በመከናወን ወዳለው የለየለት የሰብአዊ ድርጊት የማያድግበት ምንም ምክንያት እንደሌለ ተገንዝበን ለክብደቱ በሚመጥን ጽናት በአንድ ልብ ልንመክተው ይገባል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አባ ማትያስም ይህንን የሚደግፍ መልእክት ነበር ያስተላለፉት።
የተፈጸመው አስተቃቂ ድርጊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ ብቻ ሳይሆን በሁሉም የዓለም ሃይማኖቶች ላይ የተቃጣ ወይም ያነጣጠረ የወንጀል ተግባር መሆኑን በማመን መላው የሀገራችን ሕዝቦችና የሃይማኖት ተቋማት እንደዚሁም መላው የዓለም መንግስታት ይህንን ድርጊት በጽኑ መቃወምና ማውገዝ ይጠበቅባቸዋል።
የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼክ መሐሙድ አሚን እና የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ መጋቢ ዘሪሁን ደጉ ተመሳሳይ ንግግር አድርገዋል። እነዚህ ንግግሮች በሚደረጉበት ጊዜ ሁሉ አያሌ ሕዝብ ንግግሮቹን በጥሞና ሲያዳምጥ የሚታይ ቢሆንም ከተሰበሰበው ሕዝብ መካከል ከተለያዩ ማዕዘናት ከፍተኛ የተቃውሞ ድምፅ ሲሰማ ነበረ። የተቃውሞ ሰልፍ ስርዓት በአደባባይ ሊጠናቀቅ ጥቂት ደቂቃዎች ሲቀሩት ደግሞ በፖሊስና በእነዚህ በተለያዩ ማዕዘናት የተቃውሞ ድምፅ ሲያሰማ በነበረው ሕዝብ መካከል ግፊያና ግጭት መስተዋል ጀመረ። የድንጋይ መወራወርም ስለነበረ ግጭቱ ተባብሶ በሰዎች ላይ ጉዳት ደርሷል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በሌላ በኩል ደግሞ በዚሁ በትናንትናው የአዲስ አበባ ሰልፍ ላይ የተገኙ የአይሲል በኢትዮጵያውያን ላይ ስለፈጸመው ግድያ መንግሥት እርምጃ እንዲወስድ መጠየቃቸውን እስክንድር ፍሬው ዘግቧል። በመንግሥት በራሱ ላይም ተቃውሞ ያሰሙ እንደነበሩም እስክንድር በዘገባው ጠቁሟል።
እልህና ቁጭት፣ ሐዘንና ለቅሶ፣ ምሬትና ንዴት ሁሉም በመስቀል አደባባይ። በአይሲስ ድርጊት ውስጡ የቆሰለ አንጀቱ ያረረ ኢትዮጵያዊ እርሙን ሊያወጣ የውስጡን ሊተነፍስ ጊዜው ነበር። የሚያውቃቸውም የማያውቃቸውም ለነዚያ የፈሪ በትር ሰለባዎች አዘነ፣ አለቀሰላቸው። ብቻቸውን ተቀምጠውና አንገታቸውን ደፍተው ያነቡ የነበሩ እናት በአካባቢያቸው የነበረውን ሁሉ አስለቅሰዋል።
ልጆች በምን መንገድ ናቸው? ልጆች አጥበብ የጠበቃቸው ወይ? ልጆች
በቆመችበት ታነባ የነበረችው ሰናይት ገብሬም ሟቾቹን ባታውቃቸውም ሐዘኗ ከፍተኛ ነበር።
የአገርህ ወገን አይደል እንዴ የታረደው? ስለዚህ አወቀው አላወቀው ኤቭሪቲንግ በቃ እዚህ ጋር ወገንህ ነው የታረደው።
እንዴት ነው መጀመሪያ እንደሰማሽ ምን ስሜት አሳደረብሽ? እንዴት ሆነሽ ነው የሰማሽው?
አልተኛሁም እንቅልፍ። አክስቴም እናቴም ወንድሞቼም አልተኙም እንቅልፍ። እየለቅስን ነው የነጋው። ስጋህ ነው አውራ አደግህ ነው ባትወለድ ምንም ባት በቃ ኢትዮጵያዊ ማለት ምንድን ነው? አንተም ብትሆኑ እንሜደ እዛ ጋር ብትታረር ዝም አልልክም። ወገን ስለሆንክ ብቻቸው አለውኝ አብዳለውኝ ሁላ
በጥበቃ ስራ ላይ የተሰማሩት ዘሪሁን አርጋውም አረመኔዎቹ ገዳዮች የእጃቸውን ማግኘታቸው አይቀርም ብለዋል።
ለሰው ልጅ እንዲህ ያለ ድርጊትም ተፈጠረ ጀምሮ ተደርጎም አይታወቅም። ይህንን ሰውም ነው እግዚአብሔር ነው የሚፈርደው። ፍርዱን ለወደ እግዚአብሔር መስጠት ነው። እግዚአብሔር ይፍረድ። የሰው ልጅ እንደ ዞሮ የታረደ
ሟቾቹ የቅዱስ ጊዮርጊስ እግር ኳስ ክለብ ደጋፊዎች እንደነበሩ የገለጹት ዳንኤል ቦጋለና ጓደኞቹ ደግሞ በክለቡ አርማ ላይ ፎቶአቸውን አሰርተው ሐዘናቸውን ሲገልጹ ታይተዋል።
ደስ አሰቃቂ ግድያ በየትኛውም ባህል በየትኛውም ሀገር ላይ የሌለ ይሄ በጣም አረመኔነት ነው እና በጣም በቃ እኔ ልገልጽልህ ከምችለው በላይ ያሳዝን ነገር ነው። ብዙ ኢትዮጵያኖች እያሳዘነ ያለ ነገር ነው። ደግሞ በቅርበት አካባቢያችን ላይ ጎረቤቶች ናቸው ጓደኞችም ናቸው። በጣም በቃ መሪር ሐዘን የሆነብን አንዱ ልጅም ባልቻ በለጠ የሚባለውም የቅዱስ ጊዮርጊስ አባል ነው። የአባልነት መታወቂያም ያለው አባል ነው እና የእሱ ጓደኞች ናቸው እንዳለ መጥተው ባነሮቹን የማሰራት ሁኔታ የነበረው።
የኢትዮጵያ መንግስት በሀገር ውስጥ ያለውን ሁኔታ ማስተካከል፣ በአይሲስ አሸባሪ ቡድን ላይም እርምጃ መውሰድ አለበት ሲሉም የተለያዩ አስተያየት ሰጪዎች ተናግረዋል። ሙሉቀን ዳበሳ ከነዚህ አንዱ ነው።
መንግስት አንድ ነገር አመቻችቶላቸው ቢሆን ኖሮ ከሀገር አይወጡም እነኝህ ልጆች። ለስደትም የበቁት ለዚህ ነው። ሀገራችን ላይ የምንሰራው ነገር አተን ነው። እየታረደም የኢትዮጵያ ህዝብ አሁንም ይወጣል። ይህንን ነው ማስተካከል ያለበት። ከሀገር ውስጥ ነው ማስተካከል ያለበት። ለእነሱ የሚወሰነውን ውሳኔ በሙሉ ኃላፊነት ደግፈን ውጊያም ከሆነ ሄደን እንዋጋለን። እስከዛ ድረስ ኃላፊነት እንወስዳለን።
ምንድን ነው በትክክል መደረግ አለበት? መሰረሰል በሀገር ውስጥ ነው መደረግ ያለበት። ለዛ የተሰደዱት
የሀገር ውስጡ ስራ እንዳለ ሆኖ የአሁኑን ግን በቀል መበቀል አለብን ብዬ ነው መወስኑ። የተደረገው ሁሉንም ነገር እኛ ስለ ምርጫ ምናምን አይደለም የምንፈልገውም። በዚህን ሰዓት ደማችን ይመለስ ነው። ደማችን ይመለስ።
ለምሳሌ በግብጽ የወሰደችው አይነት እርምጃ መወሰድ አለበት። በአይሲስ ከተገደሉት አንዱ የሆነው የባልቻ በለጠ ታላቅ ወንድም አሸናፊ በለጠም ኢትዮጵያውያን እያሳዩ ባሉት የአጋርነት ስሜት መኩራታቸውን የተናገሩት
እኔ ታናሽ ወንድሜ ነው እና ኢትዮጵያዊነታችን በማይበት ጊዜ በአሁኑ ሰዓት የኢትዮጵያዊነት ያኮራኛል። እኔ ወንድሞቼ
ሰውን ሁኔታ ሳዩ ማለት ነው
የኢትዮጵያን ሕዝብ በማይበት ጊዜ አልሞቱብኝም። አሁን ወንድሞቼ ሞቱ ብዬ አላምንም። ሕዝቡ ክሶኛል፣ ሕዝቡ ክሶኛል። ነገር ግን በኢትዮጵያዊነቴ በጣም የምኮራ በመሆኔ ወንድሞቼ አሁን እዚህ አልፈዋል፣ ሞተዋል። እዛ ያሉት ግን በየበረሃ ወርቀው ያሉትን መንግስትና ሕዝብ ተረባርበው እንዲያመጡልን እነዚህ አሸባሪዎችን ግን የኢትዮጵያ ህዝብም ይዋጋቸዋል፣ የዓለምም ህዝብ እንዲዋጋቸው ጥሪ እናቀርባለን።
ከአንዳንዶቹ ቃለመጠይቆች ጀርባ እንደሚደመጠው የዛሬው ሰልፍ በመንግስት ላይ የተቃውሞ ድምፆች የተሰሙበት ጭምር ነበር። ከጅምሩ አንስቶ መንግስት ህገ መንግስቱንና የዜጎችን መብቶች እንደማያከብር የሚገልጹ መፈክሮች የሚያሰሙ ሰልፈኞች ነበሩ። እነዚህ መፈክሮችና ተቃውሞዎች ይሰሙ የነበረው በተለይ በአደባባዩ መሃልና ወደ አምባሳደር በሚወስደው መንገድ ላይ በተሰባሰቡ ሰልፈኞች ነው። ድምጻችን ይሰማ በሚል የሙስሊሙ ህብረተሰብ ጥያቄዎች እንዲመለሱና የመፍትሄ አፈላላጊ ኮሚቴ አባላትም እንዲፈቱ ሲቀርቡ የነበሩ ጥያቄዎችም በሰልፈኞቹ ተስተጋብተዋል። እነዚሁ ሰልፈኞች መብት መጠየቅ ሽብር አይደለም የሚልና ሌሎችንም መፈክሮችና ዝማሪዎች አሰምተዋል። በሥነ ሥርዓቱ ማብቂያ አካባቢ ፖሊሶችና በተለይ በአደባባዩ ፊት ለፊትና መሃል ላይ ሆነው የተቃውሞ ድምጽ ያሰሙ የነበሩ ሰልፈኞች ተጋጭተዋል። በመስቀል አደባባይ የነበረው ሁኔታ መልኩ የተቀየረው ከዚህ በኋላ ነው። ድንጋይ የሚወረውሩ ሰልፈኞች፣ እነሱን ለመቆጣጠርና ለመያዝ ሲሞክሩ የነበሩ ፖሊሶች፣ ከአደጋ ለማምለጥ ከለላ ሲፈልጉ የነበሩ ሌሎች ሰልፈኞች ትርምስ ፈጠሩ። በድንጋይ ወርወራው ጉዳት የደረሰባቸው ፖሊሶችና ሌሎች ሰልፈኞች ታይተዋል። አምቡላንሶችም ተጎጂዎችን ወደ ሕክምና ቦታዎች ወስደዋል። ስነ ስርዓቱ ከተጠናቀቀ በኋላም የተቃውሞ ድምጽ እያሰሙ ከመስቀል አደባባይ ወደ ተለያዩ አቅጣጫዎች ያመሩ ነበሩ። ፖሊስ በዱላ ጭምር እነዚህን ሰልፈኞች በትኗል። በመስቀል አደባባይና በእነዚህ የተለያዩ አቅጣጫዎች ከነበሩት ሰልፈኞች መሃል የተወሰኑትን በቁጥጥር ስር ሲያውልም ታይቷል። ይህ ሪፖርት እስከተጠናቀረበት ሰዓት ድረስ በምን ሁኔታ ላይ እንዳሉ ለማወቅ አልተቻለም። ጉዳት የደረሰባቸው የተቃውሞ ሰልፈኞችና ፖሊሶች ቁጥር ስንት እንደሆነም እስካሁን ይፋ አልተደረገም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ ቅንብር እናልፋለን። ሊቢያ ውስጥ እስላማዊ መንግስት ነኝ በሚለው የሽብር ቡድን ከተገደሉት ኢትዮጵያውያን መካከል አንዱ ዳንኤል ሀዱሽ ይባላል። ቤተሰቡ ወደሚገኝባት የትግራይ ከተማ እንትጮ ስልክ የደወለው ባልደረባችን በትረ ስልጣን ታላቅ ወንድሙን ጌታቸው ሀዱሽን አነጋግሯል። ከተገደሉት ኢትዮጵያውያን መካከል ሶስት ኤርትራውያን እንደሚገኙ ጀሩሳሌም ፖስት ጋዜጣ ዘግቧል። አዳነች ፍሳዬ ታቀርበዋለች።
ጌታቸው ሐድሽ የወንድሙን ዳንኤል ሐድሽን ሞት እንደሰማ ቤተሰቡ ስለተሰማው ሐዘን ይገልጻል።
ብጣዕሚ ሕማቅ አሎ በቃ አይ ክርዶ ይከኣለን በቃ ምክንያቱ
ቤተሰቡ በጣም መጥፎ በሆነ ሁኔታ ላይ ነው የሚገኘው። ከቤት ወጥቶ የማያውቅ ልጅ ነበር። ከቤት ወደ ትምህርት ቤት ብቻ ነበር የሚንቀሳቀሰው። በመሆኑም ስለ አወጣጡም ሆነ ስለ አጠቃላዩ ሁኔታው መረዳት አቅቶታል ቤተሰቡ። በጅማ ዩኒቨርሲቲ ኮምፒውተር ሳይንስ ተምሮ አምና ነበር የተመረቀው። ሥራ ለመቀጠር ያፈላልግ ነበር። ከዚያም ከአንድ ጓደኛው ጋር ጠፍቶ ሄደ። አንድ ሰው በሁለት ወራት ውስጥ እንዴት ሊጠፋ እንደሚችል ግራ ይገባል።
እዚህ ብዙም አልተሳካልኝም። አንዳንድ ውጭ ያሉት ጓደኞቼም ስልክ እየደወሉልኝ ነውና ወደ ውጭ ሀገር መውጣት አለብኝ ይል እንደነበርና ወንድሙ ጌታቸው ሐድሽ ተው ቢለው እንዳልሰማ ይናገራል።
ታዲግር ትባህል ሒዝ ያለኹ ረብሓ የብላን ክሪ ያለ በቃ ከይዳለን ዓርኬውን ኣሎ ምስ ከይዳለን
ዲግሪውን እንደሆነ አግኝቸዋለሁ። እንደምታየው ዋጋ የለውም። ጓደኛዬም አለ አብሬው ይሄዳለሁ አለኝ። ወደ መቀለ ይሄዳለሁና ገንዘብ ስጠኝ አለኝ። የተወሰነ ገንዘብ ሰጠሁት። ከዚያም ሁመራ ሄደን በማኅበር እንሠራለን ሲለኝ እሺ አልኩት። ተጨማሪ ገንዘብ ላክልኝ አለኝ። ወደ ውጪ መውጣቱን እንደ ተወው ነበር የተረዳሁት። ከዚያ በኋላ ሱዳን ገባሁ የሚል መልእክት ላክልኝ።
ዳንኤል ሐድሽ መገደሉን የሚያሳየውን ቪዲዮ በኢንተርኔት ያየው የአስር ዓመት ዕድሜ ወንድሙ እንደሆነ ጌታቸው ሐድሽ ገልጿል። በሌላ በኩል ደግሞ ሊቢያ ውስጥ በአሰቃቂ ሁኔታ ከተገደሉት ያን መካከል ሦስት ኤርትራውያን እንደሚገኙባቸው ጀሩዝለም ፖስት የተባለው የእስራኤል ጋዜጣ ዘግቧል። ሦስቱ ኤርትራውያን ስደተኞች ከእስራኤል የሄዱ እንደሆኑ ጋዜጣው ጨምሮ ገልጿል። አንድ ሃትላይን ፎር ሪፊጂስ ኤን ማይግራንትስ የተባለ ስለ ስደተኞችና መጤዎች ጉዳይ የሚከታተል ቡድን ከሦስቱ ኤርትራውያን አንደኛውን ዘመዶቹና አብሮት በእስራኤል እስር ቤት የነበሩ ኤርትራውያን እንደለዩት ጋዜጣው ጠቅሷል። ከተገደሉት መካከል አንድ ሌላ ኤርትራዊውን ደግሞ በአውሮፓ የሚኖሩ ወንድሙ አረጋግጦልናል።
ክቡራትና ክቡራን አድማጮች የዛሬ ዝግጅታችን በዚሁ ይጠናቀቃል። ፕሮግራሙን የመራችልን ጽዮን ግርማ፣ ቴክኒሻኑ ሚሻ ዱቢን፣ እስኪ እኔም ማስተናጋጃችሁ ሰሎሞን አባተ እስከ ምሽቱ ሶስት ሰዓት ዝግጅታችን በዚሁ እንሰናበታለን። ጤና ይስጥልኝ። መልካም ቆይታ።
This program has come to you from the Voice of America, Washington.